ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይልሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 3 ቀን 190 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 3 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም አቤት ሲመሳሰሉ በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ እናሰማለን። ከዚያም የወያኔ ጉድፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ በሚል ርዕስ በሐማቱማ የቀረበውን ተከታታይ ጽሑፍ ክፍል 6 አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። በቅድሚያ ዜና፣
ባለፉት 4 ሰዓታት በተደረጉ 6187 የላብራቶሪ ምርመራዎች 170 ኢትዮጵያውያን የኮሮና ቫይረስ የተገኘባቸው መሆኑንና በቫይረሱ የተያዙ አጠቃላይ ቁጥርም 2506 መድረሱን ዕለታዊ መግለጫው አስታውቋል። ከዚህ በተጨማሪ ከኮሮና ቫይረስ ጋር በተያያዘ 3 ሰዎች ሕይወታቸው ያለፈ መሆኑም ተነግሯል። የ84 ዓመትና የ115 ዓመት ዕድሜ ያላቸው ሁለቱ የአዲስ አበባ ነዋሪዎች ሲሆኑ የ35 ዓመት ዕድሜ ያለው ሶስተኛው ከኦሮሞ አካባቢ ነዋሪ መሆኑ ተጠቅሷል። ሶስቱም ሰዎች የኮሮና ቫይረስ ያለባቸው መሆኑ የተረጋገጠው ሕይወታቸው ካለፈ በኋላ ሲሆን እስካሁን በቫይረሱ የሞቱት ቁጥር 35 ድረስ መሆኑ ታውቋል። በኢትዮጵያ በኮሮና ቫይረስ በሽታ የተያዙት ሰዎች ቁጥር በየቀኑ ከሚገለጸው በላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ማዕከል ባወጡት መግለጫ አምነዋል። በምርመራ ከተገኘባቸው ሰዎች ጀርባ በርካታ የቤተሰብ አባላትና ግንኙነት ያላቸው ሰዎች በበሽታው ሊያዙ እንደሚችሉ ተገልጿል። ማህበራዊ ርቀትን በመጠበቅና ሌሎች አስፈላጊ ጥንቃቄዎችን የማድረጉ ተግባር እንዳይዘነጋ የጤና ባለሙያዎች ይመክራሉ። ከዚሁ ጋር በተያያዘ በትግራይ ሽሬ አጠገብ በአዲ አሮሽ የስደተኞች መጠለያ ጣቢያ 3 ሰዎች በኮሮና ቫይረስ መያዛቸውን AFP የተባለው የዜና ተቋም ዘግቧል። በመጠለያ ጣቢያው የተመዘገቡ 33928 ከኤርትራ የፈለሱ ስደተኞች የሚኖሩበት ሲሆን ስደተኞቹ በአንዲት ትንሽ ክፍል ውስጥ 5 እና 6 ሆነው ስለሚኖሩ በሽታው በቀላሉ በብዛት ሊስፋፋ ይችላል የሚል ስጋት ፈጥሯል። ሌላው ከ10000 በላይ የኤርትራ ስደተኞች የሚኖሩበት የማይ አይኒ መጠለያ ከአዲ አሮሽ መጠለያ ቅርብ በመሆኑ በሽታው ወደዚያም ሊዛመት ይችላል የሚል ግምት አለ። የፌዴሬሽን ምክር ቤት ተብዬው የይስሙላው ምርጫ እንዲራዘም የወሰነ መሆኑ ተገለጸ። ረቡዕ ሰኔ 3 ቀን ምክር ቤቱ ባካሄደው ስብሰባ በ114 ድምጽ ድጋፍ በአራት ተቃውሞና በአንድ ድምጽ ተታቅቦ የቀረበው የውሳኔ ሐሳብ ያጸደቀ መሆኑ ተገልጿል። ምክር ቤቱ በውሳኔ ሐሳቡ ላይ የኮሮና ቫይረስ በሀገሪቱ ስጋት ሆኖ እስከከተለ ድረስ ሁሉም የፌደራልና የክልል ምክር ቤቶች ስራቸውን እንዲቀጥሉ ሲወሰን የዓለም አቀፍ እና የሀገር አቀፍ ድርጅቶች የኮሮና ቫይረስን በተመለከተ የሚያወጡትን መረጃ መሰረት በማድረግ የጤና ሚኒስቴር የህብረተሰብ ጤና ኢንስቲትዩትና የሳይንስ ማህበረሰብ አካላት ወረርሽኙ የህዝብ ስጋት ዓለም ሆኑን ካረጋገጡና ይህም በምክር ቤቱ ከጸደቀ ምርጫው ከ9 ወር እስከ አመት ባለው ጊዜ ውስጥ ማካሄድ ይችላል በማለት ውሳኔ አስተላልፏል። የኦሮሞ ፖሊስ ኮሚሽን ማክሰኞ ሰኔ 2 ቀን ባወጣው መግለጫ የጥላቻ ቅስቀሳ በማድረግ በርካታ የሽብር ተግባሮች በማካሄድ የሚታወቀው ጆሃር መሐመድና አንዳንድ ግለሰቦች በኦሮሞ ፖሊስና በልዩ ኃይሉ ላይ በማህበራዊ ሚዲያዎች የሚያሰራጩትን የሐሰት ፕሮፓጋንዳ ካላቆሙ ህጋዊ እርምጃ የሚወስድ መሆኑን በመግለጽ ማስጠንቀቂያ መልእክት አስተላልፏል። መግለጫው የኦሮሞ ፖሊስ ወንጀልን ከመከላከል የክልሉን ሰላምና ጸጥታ ከማስከበር እንዲሁም ህግና ስርዓትን ከማስከበር የዘለለ ተግባር የለውም ካለ በኋላ አንዳንድ ግለሰቦችና ቡድኖች የህዝብ መከታ የሆነውን ኃይል ስም በማጠልሸት የፖለቲካ መጠቀሚያ በማድረግ ላይ ይገኛሉ በማለት ምንነቱን ሸፋፍኖ ሌሎችን ወንጅሏል። የፖሊሱ መግለጫ በመከተል በተለይ ጆሃር መሐመድ የተዛቡ መረጃዎችን በፌስቡክ ገጹ ላይ በመለጠፍ ህዝብን የማሳሳት ተግባሩ የቀጠለ መሆኑን ገልጾ በባሌ ዞን ዲንሾ በተባለው ቦታ የአንድ ወጣት መገደል መነሻው የግለሰቦች ጸብ ሆኖ ሳለ ልዩ ፖሊስ እንደገደለው አድርጎ ግለሰቡ በእንግሊዘኛ ያሰራጨው ዜና መሰረተ ቢስ መሆኑንና በዚህና በሌሎች አሳሳች የሐሰት ስርጭቶቹ ግለሰቡን በህግ እንደሚጠይቅ ግልጽ አድርጓል። መግለጫው በገዢው ፓርቲና በጽንፈኛው የጆዋር ቡድን መካከል ያለው ቅራኔ እየከረረ መሄዱን የሚያሳይ ሲሆን በሁለቱም ክፍሎች በኩል ጥቃት እየደረሰበት ያለው ህዝብ በስጋት ወደፊት የሚከሰተው ሁኔታ እየተጠበቀ ነው ተብሏል። የደቡብ አካባቢን መልሶ ለማዋቀር በአጥኚ ቡድን በቀረበው ሐሳብ ላይ ሲካሄድ የነበረው ስብሰባ የወላይታና የጋሞ ተወካዮች ተቃውሞ በማሰማታቸው አለስምምነት መበተኑ ይታወቃል። ከስብሰባ በኋላ የወላይታ ተወካዮች ባሰራጩት መግለጫ የቀረበው ምክረ ሐሳብ መርህን ያልጠበቀ ወጥነት የጎደለውና የህዝቦችን አብሮነት ያላገናዘበ እንዲሁም ከዚህ ቀደም ከህዝባችን ጋር ከተማከርነው የተለየ ሆኖ በማግኘታችን ተቃውመናል ብሏል። በሌላ በኩል የተቀሩት ዞኖች በአራት ክልል የሚያደራጁበት ሁኔታ ታቅዶ የፌዴሬሽን ምክር ቤት እንዲወስድበት የሚተላለፍ መሆኑ ተነግሯል። ሲዳማ ክልል ለመሆን በውሳኔ ህዝብ የወሰነ መሆኑ ለብቻው ክልል ሆኖ ይደራጃል። ጊዶ የአካባቢውን ህዝብ ይዞ በልዩ ዞን ይደራጃል። ሀዲያ፣ ከምባታ፣ ስልጤ፣ ጉራጌ፣ የም እና ሐላባ በአንድ ክልል ይደራጃሉ። ከፋ፣ ቤንች ማጂ እና ዳውሮ በአንድ ክልል ይደራጃሉ። እንዲሁም የቀድሞ ሰሜን ኦሞ በአንድ ክልል እንዲደራጅ ስምምነት ላይ የተደረሰ መሆኑ ተነግሯል። የወላይታና የጋሞ ሁኔታ እንደገና ለህዝብ ውይይት ይቀርባል ተብሏል። በመጨረሻም የአባይ ግድብን አስመልክቶ የግብጽ፣ የሱዳንና የኢትዮጵያ የመስኖ እንዲሁም የውሃ ሀብት ሚኒስትሮች ማክሰኞ ሰኔ 2 ቀን በቪዲዮ ኮንፈረንስ ስብሰባ ማካሄዳቸው ታውቋል። ስብሰባው የተካሄደው የአሜሪካ፣ የአውሮፓ ህብረትና ደቡብ አፍሪካ በታዛቢነት በተገኙበት ሲሆን በስብሰባው ላይ ስለ ድርድሩና አካሄድና ስነ ስርዓት እንዲሁም ስለ ታዛቢዎች ሚና ውይይቶች ያደረጉ መሆናቸው ምንጮች ገልጸዋል። በተለይ በታዛቢዎች ጉዳይ ላይ ከስምምነት መድረስ አለመቻሉን የኢትዮጵያ ተወካዮች ይፋ ባደረጉት መግለጫ ገልጸዋል። ሶስቱም ወገኖች ከሁድ በስተቀር በየለቱ ለመገናኘት መስማማታቸውን በድርድሩ በግድቡ የመጀመሪያ ሙሌትና አመታዊ አለቃቀቅ ላይ ብቻ የሚያተኩር መሆኑን ተነግሯል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ማራገብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን። Thank you.
አቤት ሲመሳሰሉ ጨቋኞችና አምባገነኖች ሐሳዊ ፖለቲከኞች በጣም ይመሳሰላሉ። አንዱ ካንዱ ይቀዳል ግን ምንም አይማርም። ሰሞኑን በቡሩንዲ የሞተው ጨቋኙ መሪ ኮሎኔል እንክሩዚዛ ከጎረቤቱ የኡጋንዳው ሙሰቪኒ ጭቆናን ተማር እንጂ ይህ መንገድ ወደ አምባገነንነት እንደሚያመራና መጨረሻን የከፋ እንደሚያደርግ መገንዘብ አልቻለም። ክፋትን ይቆራረጃሉ። ኢሳያስ አፈወርቂን ህዝብ ትግርኛ ተናጋሪ መንግስቱ ያለው ስለተመሳሰለባቸው ነው። መንግስቱን ጠላው ቢልም የአስመራው ገንደልባ አምባገነን የሱን አገዛዝና ክፋት ከመቅዳት ወደ ኋላ ግን አላለም። መለስና ቤተ መንግስት የገባው ኮሎኔል መንትያ ናቸው ቢባሉ ብዙ ማጋነን አይሆንም። ወደዚህ ትችት ያመጣን በሰሞኑ ስብሐት ነጋ በ744 የጦረታ ብር የምኖር መናጺ ደሃ ነኝ ሲል መስማታችን ነው። የሙስና እህቶቹና ዘመዶቹን ባንጠቅስም ከመቅጽበት ተዝ ያለችን የጓደኛው መለስ ሚስት ናት። በመለስ ጥረታ ገንዘብ ነው የምኖረው ያለችው። ልጆቼን ለማስተማር እንኳን ይቸግረኛል ብላ ባሏ አገር ሲዘርፍሳል የተናገረችው። ህዝብ እናዋጣልሽ ካባይ ግድብ መዋጮ ቀንሰን ሲል ያሾፈባት። የውሸት ደም በወያኔው ስር እንደሚፈሰው ሁሉ ተመሳሳይ ቅጽበት ደግሞ በዘንድሮ ኮሎኔልና ጓደኞቹ ደም ስር ይፈሳል። የአኖሌን ልቦለዳቸውን በሐውልት መልክ አቆሞ ያጼ ምኒልክን ሐውልት ሊያፈርሱ ደፋቃና ሲሉ ይታያሉ። አዜብ ስትተረተር የሚያምናት እንደሌለ እየታወቀና መዋረዱ ግልጽ ሆኖ ያለ አዛውንቱ ስፋት ተመሳሳይ ውሸት ማሰማቱ ምን ይባላል? መጃጃት። መልሶ ግን ማንነታቸው ደማቸው ያው የውሸታም በመሆኑ ነው የሚል ነው። ወያኔ ተመሰረተውና የተካሄደው በውሸት ፈራሽ መሰረት ላይ ነበር ነው። ስለ ኢሃፓ ስብሐት የቀጠፈውንና ተቀባይ ያጣበትን ባለፈው ሰሞን ስዩም መስፍን ደግሞታል። ለግንቦት 20 ውዳሴ ያቀረበው ኮሎኔልም ከመለስ ያልተናነሰ ጥራዝ ነጠቅና ዋሾ ነው። አንዱ ጨቋኝ ከሌላው በከፋቱና ውሸቱ ተመሳሳይ ሲሆን አገዛዛቸው ወደ ውድቀት እንደሚያመራቸው ግን ቀድመው ሊረዱ ሊማሩ አልቻሉም አይችሉምም። ምንም ሳይቀይሩ በጨቋይ መንገድ ሲነግዱ ውድቀታቸውን ያመጣሉ። ኮሎኔሉን በአራት ኪሎ ማየቱ ይበቃል። የወያኔን ጸረ ህዝብ ህጎች እና አዋጆች ሙጭጭ ብሎ ይዟል። አሻጋሪ እኔ ነኝ ብሎም ደርቋል። ደርጉ ባንዳ ወያኔም ተለጣፊ እንዳቀፈው ሁሉ ኮሎኔሉም ኢዜማ አንጃ የሚባሉ ግንዞችን አሰልፏል። በዓለም አቀፍ ደረጃም የአሜሪካው ደነስ ትራምፕና እየቀዳው ያለውን የብራዚል ፋሽስት ቦልሶናሮን ማየትም ይበቃል። መመሳሰል ሲያንሳቸው ነው። አገር በቀሎቹ ጨቋኞች በሞላ ግብዞች ነበሩ ናቸው። የሹም ዶሮነን ባዮች ማን እሽ ሊላቸው? አጼው ስዩም መለከት ነኝ ባይ ስለነበሩ ቢታበዩ የሚጠበቅ ነው። ህዝብን ህፃን አላዋቂ ይሉም ነበርና በአደባባይ የተካቸው ፋሽስት ደግሞ ጥላውን የሚፈራ የቡከን ቡከን የነበረ ቢሆንም አዋቂ ነኝ ብሎ በባዶ የተቆፈሰ ሰው ነበር። እሱን የተካው መለስ ዜናዊ የግብዝ ግብዝ ከመሆኑ የተነሳ ስሙን ጠቅሶ ለወጣትችት ሁሉ ኩራዝ አብርቶ ሳይቀር ሊመልስ ሲቸከችክ የሚያድር ነበር። ተገዥነቱ ለኢሳይያስ ብቻ ነበር። ከአስር መጽሐፍ ከማንበብ እሱም ማናገር ይበልጥብኛል ብሎ ሳያፍር ያሞገሰው። የዛሬው ኮሎኔል ደግሞ ማን ተችቶይ ማለቱን ይፊቱን በየጊዜው ሲያጠቁር አጋልጧል። ምን ልታዘዝ የተባለውን ትዕይት እንዲዘጋ እንዲቆም ያደረገው አሹፈውብኛል በሚል መሆኑ ይታወቃል። ግብዝነቱ መረን የለቀቀ ስለሆነ ለጦር መሪዎች የጦር ስትራቴጂ፣ ለሰለጠኑ ሐኪሞች ስለ ሕክምና፣ ለከያኒዎች እና ጸሐፊዎች ስለ ሙያቸው ሊያስተምር ሳያፍር የቃጣ ነው። ልኩን የማያውቅ በመሆኑ አልሰማሁም አልነበርኩም በሚል ወንጀሉን ደግሞ ደጋግሞ ሊደብቅ ሲጠርም ታዝበናል። ከዚያ ከኬነዲም ጋንዲም ከዲፓክ ቾፕራም ወዘተ ቀርቶ ራሱን ፈላስፋ ሊያደርግ የሞከረና መደመር የሚል ውጥንቅጥ ጽፎ ወፈገዝት መሆኑን ያጋለጠ ጉድ ነው። ለነገሩ ዘመኑ የግዢ ዲግሪና የክራይ ዶክተሮች በመሆኑ አዳናቂዎችና ኮራጆችን ቢያገኝ የሚያስገርም አልሆነም። ምነው ማህይም እናሰፈነ የሚሉ ዜጎች መብዛታቸው አያስገርምም። አገዛዝ ከአገዛዝ መመሳሰሉ አያስገርምም። ሻባ በኤርትራውያን ላይ የደርግን አገዛዝ ሆኖባቸዋል። ቤተ መንግስት የገባውም ኮሎኔል ከነመለስ ወያኔ ቢመሳሰል ስለሚመሳሰል ብቻ ነው። ወያኔ ዝርፊያውና ስልጣኑ ጥሞታልና ዛሬ ምላሽ መትል ይመታን ሲፍጨረጨር ወያኔ አልነበርኩም ሊለን ቢቃጣም 27 ዓመት እኛ ደግሞ ከዚያም በላይ አውቀነዋልና ከሀገርና ለህዝብ ተቆርቋሪ ሊመስል የሚያሳየውን ደፋቀና ከቁም ነገር አንቆጥረለትም። ዘረኝነት እንደው ቀጥሎለታል። ግን በስልጣን ኮርቻ እሱ ሳይሆን የትላንት ጭፍሮቹ በመሆናቸው ማበዱ ደግሞ ይታየናል። መለያቸው ጸረ አማራነት አሁንም ያለ ቢሆንም ለምን እኔ እስካሁን እነ ቡራዩን አልሰራውም በሚል መቆጨቱና መቅናቱም ይገባናል። ዴሞክራት ነበርኩ አገርን ጠቀምኩ ብሎ ለማሳመን ሲጠር ግን ወግድ አንተ ጅብ ልንለው እንገደዳለን። ኮሎኔል የወያኔ ውራጅ ነው፣ ዘረኛ ቡትቶ። በስራው ያው የወያኔ ደቀ መዝሙር ነው። ወያኔን ደግሞ በተግባሩ የምናውቀው ነን። የአርባ ጉጉ፣ የወተር፣ የአንዋር መስጊድ፣ የአደባባይ ኢየሱስ፣ የአዋሳ ወዘተ ግድያዎች አባት። እግዴንና መርሃ ግብሬን ቀሙኝ ብሎ ቢቆጭ የሚያዝንለትና ተመለስብን የሚለው የለም። እውነቱ ከተነገረ ደግሞ ወጥቶ አልወጣም። የቀኑ ጅብ በቀን ተሌቱ ጅብ ተተካ እንጂ ለውጥ አልመጣም። ባለፈው ሰሞን አንዲት የወያኔ አጠልጣይ ስትታገልለት የነበረው ለውጥ መጣ ብላ ብትለፍፍም የመጣውን ለውጥ ምን እንደሆነ ልታስረዳም አልቻለችም። እንኳን ወደ ገባ ቀርታ ኮሎኔሉ ራሱ ለውጥ የሚለውን ተናግሮ ህዝብን ይህ በዘላቂው ሊያሳምን እንዳልቻለ የሚታወቅ ነው። ባዳን አለቆቹ ለውጥ አመጣ ብለው ሲቦተልኩለት ብንሰማም ሲመረመር ለውጥ ያለው ውትፍትፍ ሊባልም ብቁ አይደለም። የፖለቲካ እስረኞች በሺዎች እንደተገደቱ አሉ። ኮሎኔሉም ቁጥራቸውን አብዝቶታል። በወያኔ ደብዛቸው የጠፋው ሁሉ ያው እንደጠፉ ናቸው። እነማን እንደሆኑ ደግሞ ሊደበቅ አይችልም። አትንኩኝ ባይ አምባገነን ተሰይመውብናል። ያው እንደ በፊቱ ዛሬም በእስረኞች ላይ ግብረስየር ይፈጸማል። ዛሬም ክብረ ነክ በሚል ሽብርተኛ በሚል ጋዜጠኞች ይታሰራሉ። ዛሬም ምላተ ህዝቡ የነጣ ድሃ ሆኗል። የኑሮ ውድነት ሰማይ ሰማያት መጥቋል። ገዢዎች ሲንደላቀቁ ህዝብ ግን አፈር ለብሷል። ዛሬም የኢትዮጵያ ሉዓላዊነት እየተደፈረ ነው። ሆኖም አገር ተደፈረች በሚል ልክ እንደ ወያኔ ለከፋ ጦርነት ሊዳርገን አቆብቁቧል። ሱዳን ዛሬም የሀገራችንን መሬት እንደያዘ ነው። ወያኔም የጎንደር ወሎን መሬት እንደወሰደም ነው። በህዝብ ላይ አረመኔዎች እንዲፈነጩ ተደርጓል። ልዩ ኃይል በሚል ጸረ አማራና ጸረ ህዝብ ጦርም ሁር ተለቋል። እነ ኢንጂነር ስመኝን፣ ጀነራል አሳምነው ጽጌንስ ወዘተ ማንገደለ መጡልን ወይስ መጡብን? ኢትዮጵያ ከጥፋት ዳነች ወይስ ለጥፋት ተዳረገች? የግንጠል አደጋ ተወገደ ወይስ ቤተ መንግስት ገባ? የሃይማኖት እኩልነት ተረጋገጠ ወይስ ቤተ እምነቶች ጋይተው ቀሳውስ ተገለው የሹሙ ሃይማኖት በበላይነት ተሰየመ? ያለፈውም ያሁኑም ያው ተመሳሳይ ናቸው። ጭቆናና አምባገነንነት፣ የከፋ ኋላ ቀር ዘረኝነት። የኛም ግዳጅ እንደ ህዝብ ከበፊቱ አንድ ነው፤ አገር አድን ትግሉን ማፋፋምና ዘረኝነትን መደምሰስ። ድል ለኢትዮጵያ ህዝብ ትግል። ኢትዮጵያዊነት በጋራ ትግላችን አሸናፊ ይሆናል። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ኬንያ ኬንያ كفل سدس النصاف قال لما النصاف قم نقر አገርን አድኖ ዘረኛን የሚቀብ እንጻፍ አንበላቸው ለኢትዮጵያ ዘላለም ልጆቿ እስካለን የሚነጋት የለም ታሪክ የአገር ቅርስ ከትውልድ ወደ ትውልድ ይተላለፋል ዛሬ የታሪክ ላጲሶች ሊክዱት ቢነሱም ኢትዮጵያ የራሷ ፊደል ሲኖራት አያሌ ዘመን ያለፈ በመሆኑ ታሪካችን ቅርሳችን ባህላችን በጽሑፍም ሰፍሮ ይገኛል መንጎል ከብራና ተገናኝቶ ቀርካም ተቀልጾ ከቀለሙ ተጠቅሶ ታሪክ የላትም የሚሏትን ማፈሪያዎች ውላጆች ታሪክ ጽፋላቸዋለች ወያኔና ሻቢያ ከነሱም ሁሉን የቀዱት ወነጋውያን እንደሚሉት ኢትዮጵያ የመቶ ዓመት ታሪክ ብቻ ያላት ሀገር አልነበረችም አይደለችም ለማንኛውም ዛሬ መሐይሙም ጥራዝ ነጠቁም ገና ፊደል የቆጠረውም ቀጣፊውም ሁሉ መጽሐፍ ከታቢ ሆኗልና ጸጋን በለው መርገም ግልጽ ሳይሆን ይዳክራል ይሐባላይ ለምሳሌ ከ22 በላይ መጻሕፍት የተጻፈው 24ቱ ሐሰት የተሞሉ ናቸው ማለት እንችላለን። ትውስታ ተባሉ ትረካ ትውልድ ይወቃሉ መስከረነት የደም ዘመን አሉ ከናይሮቢ ሰንጋፈራ እስከ ቤተ መንግስት ትግላችን አሉ አብዛኞቹ ብዙ ቀጾች የሞሉትና እንቆቅልሽ በሚልም ወረቀት ያባከኑት በቅጽበት ምዝገባ ነው። የጊዜው ልንመልስላቸው ለናስተካክላቸው ሞከረናል ከዋናው የተገል ትኩረታችንም እይታችንን ወደ ሌላ ሳብ አድርገውብናል ሲተቹ ይበሳጫሉ አጻፉ አሉን ብለውም የምንቲታ ተቆጥጣም ሲሆኑ ታዝበናል መጻፉ ባይከፋም መሰረታዊ መንስኤው ሀቅ ሲሆን ጠቀሜታው ከፍ ያለ ይሆናል መለስን ስዩም መስፍንን ወዘተ በማወደስና የወያኔን እርኩስ ተልእኮ ደብቆ ለማሳለፍ የተጻፉ መጻሕፍት ሁሉ ቋጭ የሚሉና የሐቅን ተራራ በሐሰት ሊንዱ የቃጡ ናቸው። የመንግስቱ ፍቅረ ስላሴና ፍስሐ ደስታ መጻሕፍት ባይጻፉ ቢቀሩ ምን ይጎልብን ነበር? እንጻፍ ከተባለ መጻፍ ያለበት ሐቅ ብቻ ነው መሆን ያለበት። ትርጉምና ግምገማ ሌላ ነው። ውሸትን ሀቅ ብሎ ማስፈሩ ግን ወንጀልም ሊባል ይገባዋል። የወገን እንደም መርገጥ ነውና የሻቢያው ባለቡርቃ መጽሐፍ አይነቶቹ ለምሳሌ ህዝብን ለማጋጨት የተጻፉ እርኩስ መጽሐፍት ናቸው። ኢሳቡተማ ጣሊያን ቢገዛን ይሻል ነበር ያለበት መጽሐፍ ገዥና አንባቢ ማጣቱ እሰያሰኛል። በያፓም ላይ አንጎለሽን ካላዎችና ሀቅ ገዳዮች ሁሉ ብዙ መቶ ገጾችን ጥርሳቸውን ነክሰው ውርጅብኝ ሰደውበታል። ከአመታት በፊት ይድረስ ለባለ ታሪኩ ተብሎ የቀረበውን ተረትና መሰል ጽሑፎችን አጋልጠን የተቸን ሲሆን በቅርቡም የቀረቡትን የሀባነ ሐሰት ሙሉ ጥራዞች አስፈላጊ ባልንበት በሚገባ ከመተቸት ወደኋላ አላልንም። ውሸት ስራ ሆኖ ቀድማሳም ያደከም ሀቅን የሚፈልግ ስራ ፈጠፋብን። ያባን በተመለከተ ቅጥፈቱ የሚጀምረው ገና መስረታውን በሚመለከት ነው። ገቢት 24 ቀን የተመሰረተበትን 48ኛ አመት አክብሯል። በቅድሚያ መስራችነን ባዮቹ መብዛታቸው ቀጥለውም በነገር የተመሰረተ ብለው ቀጣፊዎቹ መበርከታቸው የሀፓ መሪ የሚባሉ ከየስርቻው ወጥተዋል። ብዙዎቹን አናውቃቸውም እኛ የሀፓዎቹ። ሊያውቁ የሚገባቸው ሳይቀሩ ሲደባለቅባቸው እያነበብን ነው። የወያኔና ደርግ አሽከሮች የአረብ የቤንዚን ዶላር መሰረታቸው ሲሉ ነበር። አሜሪካ ደግሞ ሶቪየት ህብረት ድርጅቱን መሰረተ ብላ በኮንግረሷም በነስፔንሰር አማካኝነት ስታጮህ ነበር። የድርጅቱ መሪዎችም አንድሪያስ እሸቴና እሸቱ ጮልዴ ናቸው ብለውንም ነበር። ቀጥለውም ድርጅቱን የመሰረተው ኦስማን ሳሌ ሳቤና ሻቢያ ነው ብለው ማሉ ተገሰቱ። በቅርቡ አንድ የኢሃፓ መስራች ነኝ ሊል የሚዳደው መደዴ ምሁር ለምሳሌ ኢሃፓ የተመሰረተው በአዲስ አበባ በነበረ ቡድንና አልጄሪያ በነበሩት ውህደት ነው ሲልም ጽፏል። በአዲስ አበባ የነበሩት እነ ጸጋዬ ገብረመድህን በአልጄሪያ ከነበሩት ጋር አብረው ከመጀመሪያ የሰሩ እንጂ ሌላ ቡድን አልነበሩም። ከኢሃፓ ምስረታ በኋላ ወደ ድርጅቱ የተደባለቀው አብዮት የተባለው ቡድን ደግሞ ሌላ ነው ከናካቴው። ይህን ታሪክ ሰሪ የመጀመሪያ የፖለቲካ ድርጅት ኢትዮጵያውያን መሰረቱት ማለቱ የሚከብዳቸው በዝቅተኝነት ስሜት የተዋጡና በወያኔ ሻቢያ ተሸነፍን ብለው የተደፉ እንዳሉም እናውቃለን። የተማሪውን እንቅስቃሴ ቢሆን በእነዚሁ ጠባቦች የተመራ ነው ብለው የሌላውን ኢትዮጵያዊ ታጋይ ሁሉ ታሪክ ይደመስሳሉ። ወደዱን ጣሉም ግን የአፋን የመሰረት ነው የኢትዮጵያ ልጆች ነን። በየካቲት የአድዋን ድል በዓል ስናከብር ድሮ የተሸነፉና ያፈሩ ቅኝ ገዢዎች ይሉት የነበሩት ንግግር እንደገና አንገቱን ቀና ማድረጉን መታዘብ ተገደናል። የጣሊያን ቅኝ ገዢ ኃይል በጥቁሩ ሰውና ጥቁር አርበኞች ድባቅ ሲመታ እንዴት ጥቁር ነጭን አሸነፈ እንላለን ብለው ኢትዮጵያውያን አፍሪካውያን አይደሉም የሚል ትረካ አስፋፍተው ነበር። በዚህም ዓመት እንደገና በአውሮፓ ይህ ንግግር ተደምጧል። በዚሁ መንፈስ ነው በተማሪው እንቅስቃሴም ሆነ በኢሃፓ ምስረታና ትግል የተካፈልነው ነጋጠባ ከማናውቀው ኤርትራ ወስደው የዚያን ማንነት ሊሰጡንና ውልደተ ኤርትራ ሲሉን የሚደመጡት። ለነገሩ እንጂ በርካታ ትውልደ ኤርትራ ኢትዮጵያውያን ለውድ አገራችን ተሰውተዋል። ድሮም ዛሬም ከዚህ መጣን ከዚያ ለኛ ጉዳያችን አይደለም። አብራ ደቦች ዘርአይ ደረስና ሌሎችንም ያስታውሷል። ለኛ ውልደት ቋንቋ ነው የሆነው። ለዚህ ነው ዘር ቆጠራንም ሳንማር ዩኒቨርሲቲዎችንም ወደድንም ሆነ ሳንወድ ለቀናል። ኢትዮጵያዊም አፍሪካዊም ዓለም አቀፋዊም ነን። ትግላችንም የአድዋውን ድል ዜጋ ታሪክ ተቀብሎ በአንድነት በኢትዮጵያዊነት የታገለ ስለሆነ መታፈርና ማፈር ካለበት ዛሬ በደም ጥራት ምርመራ ዘር ቆጠራ እርስ በርሱ የተሸነሸነው ነው። በታሪካችን ማፈር ከተባለ ማፈር ያለባቸው ትላንትም ዛሬም ባንዳ የሆኑት ብቻ ናቸው። በኢትዮጵያዊነት መኩራት አገርን ለማሻሻል መጣር ስንል ኢሃፓን መጥቀስ ግድ ይሆንብናል። በኢትዮጵያ እንጂ በጎጥና ብሔረሰብ አንገለጽም በሚል ከመነሻውም ስንሰየም የኢትዮጵያንን ያልነውም ለዚህ ነው። ኢትዮጵያዊነት እስከዛሬ መለያችን ሆኖ ቆይቷል። ኢትዮጵያ በማለታችን የአገርን ጥቅም ለግልና ጊዜያዊ ጥቅም አሳልፈን ባለመስጠታችን ወይም ወደ ጎጥ ባለመዝቀጣችን የኢትዮጵያ ጠላቶች ይኸው እስከዛሬ በጋራም በተናጠልም ጠላት ብለው ያጠቁናል። በበሬ ወለደም የራሳቸውን ባንዳነት በእኛ ሊያላክኩ በመጣር ለባዕዳን ሰገደ ሊሉን ዛሬም እየጣሩ ናቸው። ትውልድማ ነበር ያውም ጀግና እነ ጥላሁን ወለልኝን ያፈራ። ትውልድማ ነበር የተማረ በወገኑ ስቃይ እየተብከነከነ በአገር ፍቅር የነደደ የነገመቹ የነድል ላይ የጸሎተ። አህያን ለቻይና እንደሸጥነው ሁሉ ከርሶ አደሮችን የሰው ባዶ የሆኑ ማህይም ምሁሮችን መሸጥ ብንችል ኖሮ አገራችን ትርፍ በትርፍ ባገኘች ነበር። ፈልተውብናል፣ ይርመሰመሱብናል። አደብ ከሚባል ነገር ሳይተዋወቁም እያረጁ ናቸው። ቆመንለታል፣ አይንና ጆሮ ሆነንለታል ብለው የተመጻደቁበትን ህዝብ እየከዱ ከህዝብ ጠላቶች ጎን ሲቆሙ ቅንጣትም አልተቀጠጣቸውም። ይባስ ብለው እንዲያውም የሽግግር ሂደትና ህዝባዊ መንግስት የሚሉትን በጠላትነትና ለውጥ አጋጅነት ዋነኛው ወንጀሎች ሆነዋል። ያፋን በተመለከተ ደግሞ የጎጃን የራሳችን ጠማማ ነው ያሉት ያፎችን የሚያስተውስ ሁኔታ ነው ያለው። በድርጅቱ የነበሩና የከዱ ወይም በአንጃነት የተሰማሩ ናቸው ከፍተኛ ጉዳት ያደረሱበት። ነበርን ባዮች ናቸው ሐሰት እያጠነጠኑ የዘመቱበት። ወጥተው ከቀሩ ዘመን ያለፋቸው ወጥተን አልወጣንም ብለው በማያውቁት ድርጅት ላይ ችሎታቸውን መጫን አላቆሙም። የነዚህን ቀጣፊዎች ውሸት ማጋለጥ የተገደድነው አዲስ ትውልድ 17 ዓመት በደርግና 27 ዓመት በወያኔ ውሸት ሲዘንብበት ስለከረመ ሐቁን ለማስፈር ስንል ብቻ ነው እንጂማ ትኩረታችን በዘንድሮዎቹ ሸረኞችና ከታሪክ ምን ትውልዱ ይማር በሚለው ላይ ቢሆን ደስተኞች በሆንን ነበር። ሁሌም ደግሞ ማንናቸው ማለቱን የምንገደደው ማንነታቸው አሰታቸውን ገላጭ በመሆኑ ነው። ህዝብ እንዲያውቃቸው መደረጉ አስፈላጊ ስለሆነ እንጂ ለሰኮንድም ቁም ነገር ለኢምንቶቹ የምንሰጣቸው አይደሉም። በቅርቡ አንድ ካዜብ ጎላ ጋር ሆኖ የህክምና መሳሪያዎችና መድኃኒት ሲሸጥ ከርሞ መለስ ሲሞት በበረከት ተይዞ የተለቀቀ ግለሰብ የድርጅት መሪ ነኝ ሊል ከመከጀሉ ባሻገር ያልሆነን ነገር ሆነ ብሎ በለመደበት ክህደትና ቅጥፈት በአውሮፓ በፓርቲው ሳለው በአጼው ላይ አብዮት ይሻላል ወይስ ጥገና በሚል ተከፋፍለን ነበር። በሶማሊያም ጥያቄ እንዲሁ ሲል ቃለ መጠይቅ ሰጥቷል። አብዮት ወይስ ጥገና ለውጥ በሚል የነበረ ክፍፍል በእንዳልጋቸው ጊዜ በመይሶንና ኢሃፓ በሚሆኑት መካከል የተነሳ ሲሆን ይህ ዋሾ የደርግ የጦር አውሮፕላን አብራሪ በየትና የት በዚያን ጊዜ የድርጅቱም የክፍፍል የሚለውም አካል እንደሆነ ግልጽ አይደለም። ስርነቀል ለውጥና አብዮት ብሎ ኢሃፓ ወስኖ የተደራጀውና ትግል የጀመረው በ1964 ዓመተ ምህረት ስለነበር ግለሰቡ ያኔ በድርጅቱም አልነበረም። በኢሃፓ ውስጥ ሶማሊያን እንደግፍ አንደግፍ የሚል ውይይት ወይም ክፍፍል መቼም አልተመዘገበም አልነበረም። በዚህ እንተወው እንጂ የዚህን ቀጣፊ ዝርዝር ታሪክና የወያኔ ሎሌነት እንተችካል ብዙ ገጽ ይወስዳል። የሰራዊቱን መስራች እየተባሉ ያሉ ስላሉ እንዲሁ እርምት ማስፈልጎ አልቀረም። ኢህአሰ የተመሰረተው በኢህአፓ ነው። በድርጅቱ ውሳኔ በዚህ ተዋጊ ሆነው የሚገቡትን አባላት ከየቦታው መርጦ ለስልጠና የላከው ድርጅቱ ነው። በውሳኔውና ሂደቱ የነበርነው እኛ ነን እንጂ ነበርን ባዮቹ በቦታውም አልነበሩ። በዚህም ከነበሩት አንዱ ራሱን እንደ ሰራዊት መስራች አቅርቧል። የመጀመሪያው የሰራዊት አባል አካል እንጂ መስራች ግን አልነበረም። የሰራዊት እርሾ ሆነው ወደ አሲምባ ሲጓዙ በኤርትራ መሬት ከሻቢያ ጋር አግኝተው ይዘዋቸው ወደ አሲምባ የዘለቁት ደግሞ በሩቅም መስራች ነን ሊሉ የሚችሉ አይደሉም። ኤርትራዊው በረከት ሀብተስላሴ ዴሞክራሲያ በምስጢር ሲሰራጭ በነበረበት ጊዜ ከተወዳጅነቱ ስም ለማትረፍ አንደኛው የዴሞክራሲ ጸሐፊ እኔ ነኝ ብሎ ለጓዶች ለራሳቸው በየመን እንደቀደደ አስታውሳለሁ። ውሸት ምን ያደርጋል? በኢህአፓ እስከታገሉ መስራች ነኝ መሪ ነበርኩ ብሎ ጉራው ምንስ ያደርጋል? ሊቀመንበር ነበርኩ ነኝ ብሎ መዋሸቱስ? ኢህአፓ መሆን መታገል ጸንቶም መቀጠል በራሱ እኮ የሚያኮራ ነው ብላለሁ። በታሪክ አጋጣሚ መስራች ሊኮን ይችላል። ታዲያ ምን ይሁን? ድርጅቱን ከለቀቁ ከ30 ዓመት በላይ የሆናቸው እንዴትስ ዛሬ ስለ ኢህአፓ ትግሉን በጽናት ቀጥሎ ዛሬ ያስተናገደውን እናውቀዋለን ብለውስ በድፍረት ይተቻሉ? እነዚህ በሞላ ሆነ በተናጠል በድርጅቱ ለብዙ ዓመታት የታገሉም አይደሉም። ከለታት አንድ ቀን ነበርን ማለቱ ምንም ባይፈይድም ማለት ግን ይችላሉ። ኢህአፓ የተባለው ጎርፍ እኛንም ጠርጎ ወስዶን ነበር ማለት ይችላሉ። በቃ ሞክረው ያንንም ያልተፋካላቸውን የማፍረሰራ ዛሬስ ለምን ይገፉበታል? ተኩይስራንተው ወደ ቀና ስምሪት ቢስተማሩ ምንኛ ለራሳቸው ያንጎለረፍ በሰጡ። የሚሰማ ካለ ታሪክ እኮ ይጮሃል። የሚማርም ካለ ታሪክ ያስተምራል። አገር ካልጠበቁት ተነስቶም ይሄዳል። በድርጅቱ ላይ ያልተነዛ የሐሰት ክስ አልነበረም። አሁንም ቀጥሏል። አንዳንዱ የሞይ ልቅሶ ነው። መልሶ ቼክ ያለ ያባ ዚያድ ባሬን ሶማሊያን ደገፈ የሚለውን የደርግ ቅጥፈት ዛሬም ማምነው ወይም ድርጅቱን የጎዱ መስሏቸው የሚያነበንቡ አሉ። ቁንጮ ዋሸውና የሽማግሌ ቀላሉ ስብሐት ነጋም ይህን ሐሰት ሊሸጥ ሲሞክር ካንዴም ሁለቴም ተደምጧል። ሌላው ደግሞ ድርጅቱ ኤርትራን አስገነጠለ የሚለው ነው። ደግመን ይህን ማለት ምን ያህል የፖለቲካና የታሪክ እውርነት መሆኑን ብናፈርዳ ጆሮአቸውን ደፍነው ይህን ክስ እንደ ጸሎት መደጋገሙን የመረጡ አሉ። የሥራቶቹን ጥፋት በድርጅቱና በኢትዮጵያዊው ታጋይ ዋለልኝ ላይ ለመለጠፍ አሁንም ይሞክራሉ። እዚህ ላይ የሰሙትን በጭፍን ደጋሚዎች ጭራሽ አላዋቂዎች ወገበነጮች መድረጉን አጣበዋል። ከዚህ በተያዘ ይሃፓ ቢትወደድ አዳነን ገደላቸው የሚል ክስም ሊተከስ የሚገባው ነው። ይህን ክስ ከሚደረድሩት ጥቂቶች ውስጥ አብዛኞቹ እሳቸውንም የሆነውንም አያውቁም። ይህን ክስ ደርድሮ መጽሐፍ የጻፈ የኢዲኤ ድርጅት አባል ነኝ ብሎ ሱዳን የነበረ ግለሰብ ወያኔ በንግድ አባብሎና ወደ ሜዳ አስገብቶ በጉድጓድ እስር ቤት ሲገረጣና ጤሙ እንብርቱን እስኪያልፋ ቆይተው የለቀቁት ዛሬ በሳን ሆሴ አሜሪካ ነዋሪ የሆነ የሰው ከንቱ ነው። ስላሰቃየው ወያኔን ማጋለጡን ፈርቶ ሲለቁት ትንፍሽ ተልና ብለው አስፈራርተውታል ይባላል። መጽሐፍ ከተብኩ ብሎ ተሽቀዳድሞ ይሃባል ከሷል። ይህን የሐሰት ክስ ያመኑ የቤት ወደድ ዘመዶችም በድርጅቱ ላይ ቂም ይዘው እንደቆዩም የምናውቀው ነው። ይተደዳዳነ ስመጥር ከተባሉ የኢትዮጵያ አርበኞች አንዱ ሲሆኑ ይሃባ ለምን እንደሚገድላቸው ማንም እስከዛሬ መልስ ሊሰጥ የቻለ የለም። በግሌ በገዳሪፍ አውቂያቸው ወዳጅም ሆነን ልጄይሉኝ እንደነበር ምስክር ሞልቷል። በዘጠና አመት ወደ ጠገዴ ገብቼ ልርዳችሁ ያሉትን በተመለከተ ይህን ግዳጅ ለኛ ተው እርሶ በበቂ ታግለዋል ኢድህ መሪ ሆነውም ደርግን በጎንደር ተፋልመዋልና አገር ሲረጋጋ ይመጣሉ ያሁኑን ትግል ለወጣቶች ይተውት ብያቸው የተስማሙኝ መስሎኝ ነበር። ነገር ግን ሜዳ ያለው ተከታዮች ይዘው ከሱዳን ወደ ጠገዴ ሲዘልቁ መጓዛቸውንም ያወቀው ሞቱ ተገደሉ ሲባል ነው። ዘመነ በሪቅ በተባለው ቦታ ቢትወደድና ሌሎች ላይ ተኩስ ከፍተው የገደሏቸው በርግጥም አደም የያሳባል የነበሩ የሰሜን ልጆች ሲሆኑ የሰባቱንም ስም ወዲያውኑ አስተመናጋልተናል። ወደ ሱዳን ከተው ሊወጡ ሲሉ እነቢት ወደድን በድንገት አግኝተው ተኩስ ከፍተው ገለዋቸዋል። ከሃዲዎቹ የፈረጠጡት ድርጅቱ ከኢድህ ያደረገውን ግንባር ተቃውመው ይሁን በትግሉ ተስፋ ቆርጠው በሚገባ ግልጽ ባይሆንም ሱዳን ደርሰው አራቱ ወዲያውኑ ወያኔን መቀላቀላቸው ታውቋል። ያርማጆል ታጋይነን ይያሉ ያስቸገሩትን አለሌዎች አሳርፉልን ባለን መሰረት ስነስርዓት ልናስ ይዛቸው ተነስተን ነበርና የትቤት ወደድን መገደል ሲሰሙ በድርጅቱ ላይ አመጪ ግዝ ያገኘን ብለው ዘመቻን መረጡ። የተወሰኑ ጓዶች ያውም ድርጅቱን ያልሰሙትን ጨምረው አባላትን ገደሉብን። ይህ ድርጅት ወዴት እንደሚያመራ በመገመት ለቤት ወደድ ዘመቾችና ኢድህ መሪዎች በደንብ አውቀው በደበረማ ዋክሹም ነውጣ ማካኝነት ተገናኝተን እንወያይና ችግሩን በሰላም እንፍታ ድርጅቱ አዛውንቱን አልገደለም ከሃዲዎች እንጂ በሚል ጻፍንላቸው። በህዝብ ላይ ፏለው የነበሩት እነ ሻለቃ ዘለቀና ሻለቃ በር ይሆን ግን አሻፈረን አሉ። ለማንኛውም የውይይት ቀንና ቦታ ተወስኖ በቀኑ ወደ ቦታው የተወሰኑ አማራሮችና ኃይል ሲጓዝ በደረፈጣ ተኩስ ተከፈተብን። በውጊያው ዋክሹም ነወጣም ሻለቃ ዘለቀም ተገደሉ። ከኛ በኩልም እነጓድ ብርሃኑ ዴንጀር ተሰው። ስለ ሂደቱ በአጠቃላይ የሚያውቁ መስክሮች ዛሬም በአሜሪካም በአገር ቤትም እያሉ ነው የሐሰት ክሱ የሚውጠነጠነው። በበኩላችን በትግል የተሰማራ ነው ከፋሽስት አገዛዝ ጋር ለመፋለም እንጂ ከመንደር ፋሉሎችና ከሀገሬው ጋር ለመዋጋት ባለመሆኑ ጦርነቱን ልንቀጥለው ትጥቁም ብዛቱን ቢኖረንም ግጭቱን ትተን ወደ ቋራ መሻገሩን መረጥ። በዚህም ወቅት ነው ሁለት ብርክ የያዛቸው ዛሬ ያንጃመሪና ተባባሪ የሆኑ ትግሉን እናቆም ጥሪን ለአመራሩ ያቀረቡት። ተቀባይ ቢያጦም ውሎ አድሮ አንዱ ወደ ሱዳን ወጥቶ በዚያው ሲሰናበት፣ ሌላው ደግሞ ትግሉን ለመቀጠል ያመነ መስሎ አድብቶ የመጨረሻውን አንጃ አደጋ ድርጅቱ ላይ አድርሷል። የጅብ መንጋ ሄዶ የቀበረው መጣ ከሳም ደም የጠማው ሀገር የሚያጠፋ። ትግላችን በህዝብና በሀገር ፍቅር የተነሳ የተጀመረ ነው ግን ጭቆናን በመጥላት። ስለዚህም ፋሽስትና ባንዳን መጥላትና ፍትህ ሲጠፋ መናደድ መቃወም ከነፍሳችን ከራቀማ ለምንስ ብለን ትግል ጀመር? ጭቆናን ጥላቻ የትግላችን ቤንዚን ነው። ዛሬም ያኔም ጠላትን አስተጥሉ፣ በደፈናው ፍቅር ይስፈን፣ ብረት አታንሱ አታምጹ የሚሉን የህዝብ ነጻነት ጠር ናቸው ባይ ነኝ። ወያኔ ስልጣን ይዞ ሀገር ሲያጠፋ ብረት አታንሱበት ብለው የባረቁብንን ሁሉ የተቃወምናቸው ለዚህ ነው። የጃንሆይን ባለስልጣኖች ከደርግ ጋር አብረው በእስር ላይ እያሉ በምርመራ ያሰቃዩአቸውና ግደሏቸው ለሲቪል ስልጣን አትልቀቁ ብለው የመከሯቸው ዶክተር መስፍን ለምሳሌ መለስ ዜናዊና ወያኔ ልጆቼ ብሎ ለእስር የተደረጉትን እነ ጸጋዬ ደብተራውን አላውቃቸውም ከማለቱ ባሻገር ኢተመጉ ይባል በነበረ በእንድሪያስ እሸቴ ምክርና ግፊት በተመሰረተው ተቋም አንዴም ሳያነሱና ይፈቱ የተደረሱ ሳይባል መቅረቱ እስከዛሬም አያነሷቸውም የሚጠቀስ ነው። ዶክተር መስፍን አስተማሪ ስለነበሩ አንቱ ብላቸውም ያንቱነትን ክብር ከነሳዋቸው አመታት አልፎኛል። ሚኒሶታ በተባለ የአሜሪካ ግዛት አግኝቼ ለምን ደብዛቸው ለጠፋው ለነጸጋዬ አልቆሙላቸውም ብዬ በጠይቃቸው የከንፈ ገብረ መድህን ጥሩ ሰው መሆንን ሊያስረዱኝ መሞከሩን መርጠው ላንዴም ለሁሌም አይኖትን ላፈርልን አብቅተውኛል። ደርግ ጋር ሆነው በህዝብ ላይ ትንሽም ግዙፍም ወንጀል የፈጸሙት ዛሬም በዚያው በከፋው ቋምና ጎዳና ላይ መገኘታቸው በጣም የሚያሳዝንና የሚያስቆጭ ጉዳይ ነው። የያፓ ታጋዮች ስንቱ ጀግና ለመስዋዕትነት ተዳርገው የት እንደተቀበሩ እንኳ ወላጅ ዘመድ የማያውቅበት ሁኔታ ሰፍኖ፣ ፋሽስቶችና ሽብርተኞች ግን በነጻ ባገራችን ሲፋልሉ ነፍስ አደስታና ፍቅረ ስላሴ ይባስ ብለው ወንጀላቸውን ደግፈው አሁንም ሲለፍፉ ሲንደላቀቁ ማየቱ የምጸት ምጸት መሆኑ አልቀረም። የደርግ ቡችሎች ተስፋዬ ርስቴ የተባለ ተክለየሻው መጽሐፍ ጽፈው የሀፓና መኢሶን ተጨራረሱ ብለው ደርግን የዳር ተመልካች ሊያደርጉ እንደጣሩት ሁሉ አንድ የዘመኑ ጋዜጠኛ በሉኝ አሳቻ ሰው ደግሞ በቅርቡ ይህንኑ ደግሞታል። የአባይ ተጋጨው ካገዛዙ ዋና ከደርጉ ከመንግስቱና ጨፍረቹ ሲሆን የመይሶን ሚና ደግሞ የደርግ ደጋፊና ባንዳ በመሆን በግፉና ግድያው ተሳታፊ መሆኑ ነው። ደርጉ ድርጅቶቹ በነጻ ቦክስ ሲፋለሙ የሚያይ አርቢትሮ ነው ሊሉ የሚጥሩት ሁሉ አስተተኞች ናቸው። ተክለየሻው የተባለው ባንዳ የደርግ አመራር አባል ሆኖ የጋዜጣቸው ሰርቶ አደር ዋና አዘጋጅ ሆኖ ከመነከሩ ሌላ በትግራይ ተመድቦ ሳለ ወያኔ ተጫውቶበት ስንቱን ለኢትዮጵያ የቆመን የትግራይ ተወላጅ የወያኔ ሰላይና ካድሬ እያለ የረሸነ ጅል ነፍሰ ገዳይ ነው። በአማራው ላይ አሁን ሆን ብሎ የመጣ መርገምና አላዋቂ ሳሚ ስደት ከወጣም በኋላ ሞረሽ የሚል ተቋም መሰረትኩ ብሎ ዋና ስምሪቱ ወያኔ ላይ ሳይሆን ኢህአፓ ላይ መሆኑን ሁሉም ታዝቦታል። ዛሬም ወደ አዲሱ ኮሎኔል ተገንብሶ አገር ውስጥ እንዳለና ዘመቻውም ያው መሆኑን ያማራው ህዝቤ ለሚለው ለቅንጣትም ጠበቃ ሆኖ ሊቆም አለመቻሉን ተዝብ ያለው ጓደኛውና የቀድሞው ሜይሶን ደምስ በለጠ ከላስ ቬጋስ ተመልሶ በተድበሰበሰ ሁኔታ አዲስ አበባ በኮሎኔሉ ጊዜ ሲገደል ተንፈሽ ማለትም አልደፈረም። የኢህአፓን የፖለቲካ አቋም ለመተቸት ችሎታውም ብስለቱም ባይኖረውም የፈረደበትን ጓለልደኝ በመወንጀል ግን ዋና ሆኖ የኤርትራን መገንጠል ከቦታው ያደረሰው ጥፋት የሱና አለቆቹ አገዛዝና ወያኔ መሆናቸውን ይሸፋፍናል። ባለ 5600 ገጾች መጻሕፍትን የተከተቸኩብን ብዙዎቹ መንግስቱ ፍቅረ ስላሴ የንቆቅልሹ መቶ አለቃ ብራኑ ነጋና ጓደኛ ወዘተ የኩሉ ውሸት እንዴትስ መጣላቸው እንዳንል የተካኑ ቀጣፊዎች በመሆናቸው እግዚኦ ብለን ስተናቸዋል እንጂ ብዙ ልንላቸው ልንተርክ መረጃውም ችሎታውም አለን። ደርግ የሚባል ጉዳይቼ ኮሎኔል ጠላው ለይቼ ይሻለኝ ነበር ምሁሩ ሕይወት ስለሰጠ ለሀገሩ ዘንድሮ ግን ሁለቱንም ጠልቻለሁ ዶክተር ኮሎኔል ሲሉ ሰምቻለሁ። ፍስሐ ደስታ በደርግ ውስጥ ሆኖ ለወያኔ ሲረዳ የቆየ ቆሻሻ ሰው ለመሆኑ መረጃ የሚጠይቅ ካለም መረጃው ሞልቷል። ከወያኔም ከደርግም አካባቢ ያገኘነው መረጃና የምናውቀው ብዙ ነው። ወደ ትግራይ እየዘለቀ ወያኔን ትታችሁ በኢህአፓ ላይ አተኩሩ ይልም ነበር። ድርጅቱን ለማጥፋትና ወያኔ ላይ ትኩረት እንዳይደረግ ያቅሙን ሁሉ አድርጓል። ወደ ትግራይ እየዘለቀ ወያኔን የመንደር አይጡን ትታችሁ በኢህአፓ ላይ አተኩሩ ይልም ነበር። ድርጅቱን ለማጥፋትና ወያኔ ላይ ትኩረት እንዳይደረግ ያቅሙን ሁሉ አድርጓል። አንድ የወያኔ ተቃዋሚ ግለሰብ በለንደን ከተማ አግኝቶት ከደርግ ሊተባበር መፈለጉን ሲገልጽለት ይህን ዜና ለወያኔ አሾልኮ ከማቅረቡና ከመሻጠሩ ሌላ ዘንዶ ሰራዊት ተብሎ በነ ኮሎኔል ቃለ ክርስቶስ አባይ የተቋቋመውን ኃይል መንግስቱ እንዲያፈርሰው እንዳይረዳው ያደረገም ፍስሐ ደስታ ነው። ፋሽስቱንና ቦከኑን ኮሎኔል ነገ በእኛስ ላይ ቢነሱ በሚል በማስፈራራት በዚህ መንፈስ ከኤርትራው ጀብሃ ወጥተው ጀብሃን ሊወጉ በተደራጁት ፋሎል ላይ የሐሰት ዘመቻ ለመንግስት አድርሶ ጀብሃን አንቀጥቅጠው የነበሩት እንዳይረዱና እንዲከስሙ አድርጓል። ወያኔ አዲስ አበባን ሊይዝ ሲደርስም ከሀገር እናውጣህ ላሉት የሰጠው መልስ ወያኔ እኔን አይነካኝም የሚል ሲሆን ወያኔ ለሱም ለተስፋዬ ወልደ ስላሴም በአሜሪካ በኩል የሰጠውን ቃል አፍርሶ ለእስር ሲዳርጋቸው ከርቸሌ ሆኖ በደርግ ጓደኞቹ ላይ ስለላ እያካሄደ መረጃ ለወያኔ ሲያቀርብ መክረሙም የሚታወቅ ነው። ሲለቀቅም ስብሐት ነጋ አቅፎ ደግፎ ትግራይ የወሰደውና መጽሐፉንም ያሳተሙለት አለ ምክንያት አይደለም። የወያኔ አጋርና ዘረኛ ትግሬ ሆኖ ይኸው እነ ጸጋዬን መምህር አግማሴንና ስንቶቹ ደብዛቸው በጠፋበት አገር ነጻ ሆኖ እየተንደላቀቀ አለ። በቀይ ሽብር ጊዜ እርምጃ ይወሰድ ብሎ የፈረመባቸው አያሌ ሰነዶች የሱ መሆናቸውም የሚካድ አይደለም። በጻፈው መጽሐፍ ግን ኢህአፓን አጥፊ ብሎ ሊከስ ከመነሳቱ አልፎ ሽብርተኞችና ባንዳዎች እንዲሁም አንዱ የአንጃ ግሳንግስ መጽሐፉን አድንቀውለት ሲጨቀጭቁ ለመታዘብም ደርሰናል። አንዳንድ የፖለቲካ መሐይሞችም ይባስ ብለው ጓዱ ጓዱ ሲሉ ስለጻፈው ሐሰት ሁሉ ኢህአፓ ማስተባበያ እንዲያቀርብ ሊያስገድዱን ሲሞክሩም ለመታዘብ በቅተናል። መበደል መበደል ወታደር በድሏል፣ ግን ባላገር ይካስ ወይም ይቅርታ ይጠይቅ አይነት አጓጉል ፈሊጥ ታሪክን ከመቀጥፋት መርሳትና የማይሆን ይሆናል ብሎ ቅዠት። ዛሬን ዛሬ ጠልቼ የነገውን ማሰብ ፈርቼ የጊዜን ኋላ መብራት አበራው ባለፈው በመቶው ተቀብሮ ባበቃው ልጨፍር ተነሳው። ዛሬን ዛሬ ጠልቼ የነገውን ማሰብ ፈርቼ የጊዜን ኋላ መብራት አበራው باللفو بموتو تكبرو بابتكو لچفر تنستو قدم يهزبن تقل بوياني قزي بأسرز تيمتو ستنا سبات تامت مرت أثر يابلوتن كهادي وج زاري أغر ودات أغر آدن بلو لمكبل مكبزبر إتايال يوياني مغاجا وجشن دادم لماكب كجلا فهنو قزي يشيق قرهيدتن دقافي مسلو بكبلوال عندان دوچو يلي يلا اتشو لمسالي اندقن بوت سبات اينا توچو كولونيلون دقفو شيق قرمالت سارلوت موهن نوبلو يفاوت طوال بيان اسمسايو اتشونا جن كوياني تياثرو قويتو يشيق قرهيدت دقافي مسلو بكتيلو تلان تني رسو دقمو تروا قوامي عزوبلو كهدتو اتشن يدقفو دفاع قناسلو متتازر تقدنال
فردو بتاما اريا دريا اللي ረብን ያለ ከታች እስከ ላይ ሰውቶ ይሸለፍ ዝም ይባላል። አሁንም ደግሞ በፍጹም በፍጹም እንብኝን እንጥራ መከራው ግፊቁ እጅግ ባሙና ደሙን በመገብጥ ወርቅ ላደረገ ምላሽ ወሏፈር ቀልሳት ተዳቱ ለውያኔ አድሙ ጉድጓድ ይከተታል አማራው ተለቀ ዘሩም አገሩና ታገሩና ክብሩ ለሰንደቅ ዓላማ መሞቱን መኖሩ ባላን ይደራደር ፍስታ እንደማድ ይጋዳል አማራው ወቀለ ይያለፈች አንቺ ማማ ኢትዮጵያ ሀገሬ አንቺ እናት ሀገሬ ዜጎችሻለቁ ታዛዥ ሆነሽ ላውሪ ፈለም ይባገር እንብኝ የሚታጠቅ ሲቃውን ለማስቆም ለወገን የሚወድቅ ነግበኔ ይያሉ ክንድን አጠንክሩ ይህን የግድ ፍራት ካልጠራሽ ከንጥሮ ሁሉም በየተዋራው እየረዋል እያደር ፍንቁልቁል ይወጣል ይሰደዳል ካለ ፋርዶበት ምን አጥቶ ይሆኑ ጽቡ ድንጋይ ጠርቦ አፈራለት ልሶ ደክሞት በመብላ ይህን ይሆን ወንጀሉ መልበሱ ውጡቱ ይሆን ስተቱ አገሬን ማለቱ ወገኔን ማለቱ ፍንቅልቅሉ ጠፍቶ በቁም መሸለቱ አረ ሀገር ያለህ አረ ገበን ያለህ ብሱ ሞልቶ ተፍሶ ምድሯን አጠቀያት እምቢኝ በል ያገር ሰው አለሙትን ወጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ አፋሩ ሲዳማ እምቢኝ በል ኦጋዴ ሀደሬ ምን ጋምቤላ እምቢኝ በል ሀዲያ እምቢኝ በል አንትግራይ የባህል ጥርቅም ይብቃ ሰው አይደለም ሌሎችም ተነሱ እምኝም በቃሉ በአማራው ብቻ አይቆም በደል እናግፉ እናም እምኝ ይበል ሀገር አለኛት ወያኔ የሚሉት ባሸት ነሱበታል መሬት አለኛት ፈረስ መሬት ከመልህም ለቻይማል ለረቡ ተሸጠ ሃይማኖቴን አትል የካድሬ ስብስብ ከላይ ቁጭ ብሎበታል ስግብግብ ዲያስፖራው ሁለቱን በሶስቱ ፎቅም አቅምጦበት እናም መኖር ግድ እያለ በስሙን ውሻ አንተ ሰው ሳትሆን በነገተ ውሻ እስከ መቼ ድረስ ስገዛ አንተ ሰው በቀኝ በላበሽ አለም መጽሐፍ ነው አንተን ጭቃ ቀለም ከእንቢት ያለ ለሚያዋጣ የለም ወዲህ ትሉ ወዲያ ወዲያ ትሉ ወዲህ ብለህ ካልጣልካቸው እኒህ ወያኔዎች በድርጉም ያዝዋል ልብስ አበላ ናቸው ልብ ራስ ዳሽማ ካለ ባቄላ አሽቆ ሲያወጣት ከስሉ እናም በቃኝ ምል አበሽ ልቧ በጠዋካ መሳሪ ጋብዛል ጋብኛ ዱቄት ተንፋስ ይጣላል ችኩላ ድንጓሬ ሳይሆን ጎዳማል የዘንድሮም ፍቅር ሳይጀምሩት ያልቃል እናም ያበደማ አበሻ ወያኔን ያፈጥራል እናም በቃኝ ምል አበሻ
ከተሙ የሀገር ልብሱ የቆየ